የወለደችውን ልጅ የማየት እድል ሳታገኝ አራሷ የአራት ልጆች እናት በኮሮና ቫይረስ ምክንያት ሕይወቷ አለፈ። ወይዘሮ ወገን ደበላ በሜሪላንድ ታኮማ ፓርክ በተባለ ቦታ ነዋሪ ነበረች። ልጆቿን በትና ጥላኝ ሄደች ያሉ ባለቤቱ አቶ ይልማስፋው ደግሞ የትምህርት ቤት አውቶቡስ አሽከርካሪ ናቸው።
ቀረኝም ክልፍ የለኝ ማታም ክልፍ የለኝ ልጆችን ብዙ እንዳለቀሰ ብደወስ ተመለቀች ማለ የሴትላችና
ቤታችን ውስጥ እጅግ የመረራ ሀዘን ገብቷል ያሉት አቶ ይልማ የተወለደው አራስ በ17 ዓመቷ ልጃቸው እቅፍ ውስጥ እንደሚገኝም ገልጸዋል። አነጋግረናቸው ነበረ። ዘገባው እንደሚከተለው ይቀርባል። አቶ ይልማስፋውና ባለቤታቸው ወይዘሮ ወገኔ ደበላ የዛሬ 10 ዓመት ነው ሁለት ልጆቻቸውን ይዘው ኑሯቸውን ከኢትዮጵያ ወደ ዩናይትድ ስቴትስ ያደረጉት።
ታምቸና የ8 ዓመት ልጆችን ነው ይዘን መጣ ነው። በአጠቃላይ 4 ሆነን ነው መጣ ነው። ከዛ በኋላ እዚህ 3ኛው ልጅ ተወለደ። አሁን እንግዲህ 4 ዓመት በኋላ ባለቤቴ እርጉዝ ሆና ነበር። አጋጣሚ ይሄ ነገር ተፈጠረ ማለት ነው።
ምንድን ነበር የምትሰሩት? የት ከተማስ ነበር የምትኖሩት?
ከበጣም ጊዜ ጀምሮ እዚህ ታኮማ ፓርክ አካባቢ ነው የምንኖረው። እኔ የምሰራው ስኩል ባስ ላይ ነው የምሰራው። እሷ በተለያዩ ጊዜ ስራ ትሰራ ነበር በፊት እና የተለያዩ ቦታ ላይ ትሰራ ነበር። ያው ብዙውን ጊዜ ያን ግን ያሳለፈችው ልጆች በማሳደግ ነው። ግን ያው ልጆቹ ከፍ ሲሉ ትሰራ ነበር ስራ። አሁን እችን የተወሰነ ጊዜም አሁን መሀል ላይ ከማርገዛ በፊትም እርጉዝም ሆና እያለች ትሰራ ነበረ።
ስንት አመታቸው ነው ልጆቹ? ጀመሪያው ጀምሮ እስቲ ወደ ታችን ገሩ።
ትልቋ ሴት ልጃችን እሱ 17 አመቷ ነው። እሱ 11 አመቱ ነው። ያው ሶስተኛው ልጅ ያልኩሽ አሁን ሰኔ 5 ሲመጣ 4 አመት ይሞላዋል። አሁን እሷ ሆስፒታል ከገባች በኋላ የወለደችው 3 አመቱ ነው። ማለትም ማርች 25 ቀን ነው የተወለደው። በእርግጥ እሷ አላየችው አስቸጋሪ ስለነበረ ልጁን መወለድ አለበት ተብለው ልጁ ያው ሲሴክሽን አድርጎ ያወጡት ማለት ነው ልጁ።
አቶ ይልማ ባለቤታቸው ወይዘሮ ወገን ደበላ በእርግዝናቸው ጊዜ ምንም ህመም እንዳልነበራቸው በአግባቡ የእርግዝና ክትትል ያደርጉ እንደነበረ ይገልጻሉ።
የሳምንቱ ትሄዳለች ቼክ አፕ አላት። እዚህ ሆሊ ክሮስ ሆስፒታል ነው ቼክ አፕ ምትሄደው። የመጨረሻው ዱዴቷ የተባለው ኤፕሪል 20 ነበረ። ማርች 19 ነው 18 አካባቢ ሐኪሟ አያት እና ፊቨር አለሽ ወይ አላት። አሁን አለችው ኤመርጀንሲ እንድትሄድ አደረጋት። ኤመርጀንሲ ሄደች። ከዛ በኋላ ገባች አዩዋት። እኔና ልጄ አብረናት ነበር እና እዛ እየጠበቅናት እያለ ዶክተሯን ስጠይቃት 1-5 ሰዓት ይፈጃል ምርመራው አለችን። ኦኬ ጠበቅናት። ከጥቂት ጊዜ በኋላ ደወለችልኝ። እሺ እንዴት ሆንሽ ስላት አይ ግን ምርመራ ላይ አደረጉልኝም ሌሎቹን እየጠሩ ምርመራ ያደርጋሉ። እኔም ግን አይታኝ በቃ አንቺ ወደ ቤት ሄደሽ ራስሽን ተንከባከቢ ያለችኝ እና መለሰችኝ አለች። እኛም በጣም ደስ አለን እንግዲህ ሁኔታውን አይታ ነው ነካካኝ አይታ ነው አለች። ቤት ከመጣች በኋላ ቀስ በቀስ ህመሙ እየበረታ ሄደ። በሶስተኛው ቀን ኢመርጀንሲ ደወል ነው ማምጣት አትችሉም፣ አሁን እሷ በቀላሉ ልትጠቃ ትችላለች አሉን። በሁለተኛውም ቀን እንደገና በሶስተኛውም ቀን ደወልኩ። አሁንም በአንድ አይነት መልስ ነው የሚመልሱት። ከዛ በተፈለገ ነገር ይምጣል። እሷም በጣም እያመማት መጣ፣ ትንፋሻ ይቆራረጣል። በሳምንተ 25 ይዘናት ሄድን። ማለት
በመጨረሻም ወይዘሮ ወገን መተንፈስ እየተሳናቸው ሲመጣ ሜሪላንድ ወደሚገኘው ሆሊ ክሮስ ሆስፒታል እንደወሰዷቸው ይናገራሉ። እዛ ሲደርሱም ተንፈስ የሚችሉት 50% ብቻ መሆኑን ይረዳሉ። ምንም እንኳን ልጁ ለመወለድ የአንድ ወር ጊዜ ቢቀረውም ህይወቱን ለማትረፍ መውጣት እንዳለበት ይነገራቸዋል።
ማርች 25 ማታ ላይ ለ10:20 ጉዳይ አካባቢ ደወሉልኝ። እኔ አሉኝ እዛ ሆኔ ያለው አልኳቸው። እዛ አይ እንደዚህ አይነት ነገር ስለተፈጠረ ልጁን ማዋለድ አለብን ማውጣት አለብን አሉ። ኦኬ ሂዱ አልኳቸው። ከዛ ቁጭ ብለን ሲሴሽን አድርገዋ ወጡት ልጁን። በዛ በኋላ ህፃኑ ደህና እንደሆነ እንግዲህ ያው ምርመራ እንደሚደረግለት እንትናሉ። ማታ እስከ 1 ሰዓት ከምናምን ይዛ ቆየን። በማግስቱ ጠዋት ወደ ቤታችን ተመለስን።
ከሁለት ቀናት በኋላ ማርች 27 መጋቢት 18 ማለት ነው ከሆስፒታሉ ስልክ ተደወለላቸውና ባለቤታቸው በኮሮና ቫይረስ የተያዙ መሆናቸው ተነገራቸው።
እኛም ደነገጥን። ምክንያቱም አገናት ነበር አብረን ነው ምንተኛው አብረን በቃ ሰራው ስለምትለኝ እያሸዋስ ምን እያልኩ ነበር ካለ ተገባል ተለጀውም አንድ ሳምንት ሙሉ ያው ስራም ስለተዘጋ ልጆቹም ከትምህርት ቤት ስለነበሩ እንደዛ ሆነ ነበር የምንኖረው እና
ከዛ ወደዚህ እንዴት ህይወት ወደ ማለት እንዴት አደረሳት?
ከዛ በኋላ ኤፍሪል ላይ ከመ ለኮዳራ ሰዓት አካባቢ ደወልና ሱማን ነው 3 ሰዓት አካባቢ ደወልና ባለቤቱ እየታመመች ነው እስከሰነች አመጨው በቬንቲሌተር ብቻ መጠቀም አልቻለችም ሌላ ላይፍ ሰፖርት ያስፈልጋታልና ወደ ሌላ ሆስፒታል ልጅናት ምን ይሄናል ኦኬ አልኳቸው ስለዚህ ሄሊኮፕተር የለንም ግራቪና ሮብ ሄሊኮፕተር ማስነሳት አንችልም ወደ ዩኒቨርሲቲ ኦፍ ሜሪላንድ ልጅናት ምን ይሄናል ኦኬ አልኳቸው ግን ሜሪላንድ ታውቆ ምንም ፈልገው ነገር አሉኝ በማከሉ ሳሁን መተንፈስ ለማትችል 30 ደቂቃ ይፈጅብናል በአምቡላንስ ለመውሰድ በዛን ላይ ልታርፍ ትችላለች አሉኝ በዛን ጊዜ ነው አልኩ በቃ ኢሞሽናል ሆኜ ነበር አትሞትም ብዬ ጮኩ ታውቆ ብቻ ማሉኝ እና ዘዋት ሄዶ ሄደች 3 ሰዓት ሙሉ ጠበቅ ከሄደች እስከ 3 ሰዓት ተኩል በኋላ ደወሉልኝ እና በሰላም ገብተናል እና ሰላም ጥሩ ሁኔታ ላይ ይቻሉኝ እንደዚህ አይነት ነበር ቆንጆ እንዳሰየት ማለት ነው
እንደ እርሶ መሄድ አይችሉም ወደዛ በስልክ ነው መረጃ የሚሰሙት
እና ጥቃሉ በዙ መሳዩን መሳዩን ስንላይ ስንላቸው ብዙ መሳዩን የዛን ጊዜ ትሰማለች ያትናገርም በአፏ ቲዩብ ቱቦች ስላሉ ወደ ውስጥ ገባ እና መናገር ስለማትችል እኛ የምንናገረውን ትሰማለች ሳየን ነበር ምልክት ተሳየን ነበር
የወይዘሮ ወገኔ ሁኔታ ግን መሻሻል አላሳየም ይላሉ በየጊዜው ከሐኪም የሚደርሳቸው መረጃም በየቀኑ ተለዋዋጭ ነበር ብለዋል
አፏስ በአፏ በኩል የገባውን ግቦችን አውጥተን ጉሮሯን ሰርጀሪ አድርገን በጉሮሯ በኩል እናስገባና ላንጓም ሊሰራ ኤክሰርሳይዝ እንዲያደርግ እናደርገዋለን አሉኝ። ችግር አይፈጥርም ወይ ስላቸው አይ ችግር አይፈጥርም ችግር አይኖረውም ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ ግን እኛም ኮንትሮል እናደርገዋለን ካዴራም አለ ምንም አለ አሉኝ። ኦኬ አልኳቸው። በማግስቱ እንዳደረጓት ነገሩኝ እና ጥሩ ሁኔታ ላይ ነች አሁን ሪከቨር እያደረገች ነው ሳንባም ጥሩ ነው ሁሉም ነገሯ ጥሩ ነው አሉኝ። ኦኬ በጣም ደስ አለኝ። በማግስቱ መልሰ ደወሉልኝ። በቃ ከዚያ በኋላ በቃ በየቀኑ ልቧ ታማሚ ሆነ። በሁለተኛው ቀን እንደገና ደም መርጋት ሁኔታ ተፈጠረ አሉን። ያልኩ እንደገና በማግስቱ ደውለው አሁን ደግሞ ሁለቱም ኩላሊታል ፌል አድርጓል አሉን። በዚህ ጊዜ ቾክ እንዴት ሆኖ ነው እንደዚህ አይነት ነገር በአንድ ጊዜ ሊፈጠር የሚችለው? ትናንትና ደህና ነበረች፣ የልብ ችግር የለባት፣ የኩላሊት ችግር የለባት፣ ይሄ ነገር እንዴት ነው ሊሆን የሚችለው? ምንድን ነው ምክንያቱ? አልኳቸው። ከበሽታው ጋር የተያያዘ ነው አሉን። ዛሬ 4 ቀን ነው እንደገና ማየት አለብኝ ሁኔታው ማየት አለብኝ ያልኳቸው። አንድ ቀን ቆይተው ደወሉልኝ እና አሁን በሰው ማየት ይችላል አሉኝ። ሰዓት ከአፍንጫ በሚፈሳን አምራስፈትን ብላለች ሰዓት ድሯብ አንድ ግንግነት ነገር ስላት ስላቸው ዶክተሩ ቆሞ ያሳይ ነበር። በጣም አቅርቦ ነው የሚያሳየን። ልጅን ማብራን ይኖራል ያለችው ትልቋ ልጅ ድሯ ያበጠው ደግሞ ወደዛ አይሄድም አይደርስም ወደ እግሮቿ ጋር ለዚህ ነው ድሯ የጠቆረውና ያበጠው አንድ አዘንኩ። በጣም አዘንኩ። ውስጤ በጣም ተጎዳ። በቃ ከእንግዲህ በኋላ ማየት አልፈልግም አልኩ። በቃ ሰራቢሱ ደወሉልኝ። አሁንም እየባሰባት ነው አሉ። እንግዲህ ከእግዚአብሔር ጋር ወደ እግዚአብሔር መጮህ ነበር። ይጸለያል፣ ሴቶች ይጸለያሉ፣ በቸርች ደረጃ ይጸለያል፣ ይለከሳል፣ ይጮሃል። ቀንም እንቅልፍ የለኝም፣ ማታ እንቅልፍ የለኝም። ልጆችን ብዙ ብጮህ እንዳለከስም እንደው አደለቀችው ናለ የሴትራክ ጎልሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽ
አቶ ኤልማ ልጆቻቸው በተለይ ትልቋ የእናታቸውን ሀዘን መቀበል እንደከበዳቸው ይናገራሉ።
ትልቋ በጣም ተጎዳችብኝ። እኔ አንደኛ ሳንጅ ለኔ ሁሉ ሲወለዱ ለሶስት ወር እስከሚሆነው ድረስ ነው ጻምሊ በጣም ነው መሰራው እና ቼላ የሆነ ነገርም ይወርብኝ እየመሰለኝ በጣም ነው መሰራው። እርግጥ ሆስፒታል እንዴት መጣ ከመጣ ተፈንዳለብኝ እንዴት ማጥዋት እንዳለብኝ ለሶስት ሰዓት አዛ ሳይቶ ነበር ግን ፈራው ጻኑ በጣም ነው መሰራው። አሁን እሷ ነች ቴክ ኬር የምታደርገው ማታም ለሌቱም ከሱ ጋር እሷ ነች እንትን የምትልልኝ። እሷ ላይ ሙላክ ማስተራሽ ሆነ እሷ ጋር ደግሞ እንደ እናትና እንደ ልጅ ሳይሆን እንደ ጓደኛ ናች ነበሩ። ምን ነግሮች አለ ይሆና የታችን ጋዶ ሆኗለው
ሲሆን አንዱ አለም ከአቶ ይልማ ጋር ያገናኘችን እና በአንድ ስልክ መስመር ያነጋገረችን የወይዘሮ ወገኔ የቅርብ ጓደኛ ስትሆን ቤተሰቡን ለመርዳት በኢንተርኔት አማካኝነት የገንዘብ ማሰባሰቢያ ጎፈንድሚ ከፍታ እንቅስቃሴ እያደረገች ትገኛለች። ስለ ጓደኛዋ ሀዘኗን በመግለጽም ሰዎች እንዲጠነቀቁ ትመክራለች።
እጅግ በጣም ደስ ለማለት ለምን ስላለፈችብን አይደለም ይሄን ነው። እጅግ በጣም ስለወደድ ሰው ካጠገቧ ሁሉ ይለያት ሰው ምትሰጥ በዙሪያው ሰዎች ስለስላ በጣም ሁወዳት በተየት ጓደኛ ነበር።
አቶ ኤልማም ሀዘናቸውን ቻል አድርገው በኔ ቤት የደረሰው ሀዘን በእናንተ ቤት እንዳይደገም ተጠንቀቁ ብለዋል።
ያንዳንዱ ሰው ጥንቃቄ ያድርግ። አሁን ሰው ወደ ቤታችን እንዲገባ አንፈቅድም። ምክንያቱም ህፃኑ አለ ትላል፣ ሌሎችም ትናንሾች ናቸው። ሀዘናችንን ይኸው ቤታችንን ዘግተን ከልጆች ጋር ነው ሀዘናችንን እየተወጠን ያለ ነው። በእርግጥ ጎረቤቶች መጥተዋል። አታ በጣም አብሮኝ አልቅሰዋል፣ አብሮኝ ተጎድተዋል። ሁሉም የሚችለውን አድርጓል። እግዚአብሔር ግን የወደደውን አድርጓል። እና ወገኖች ራሳቸውን ጠብቁ፣ እባካቸው ጠብቁ። ሌላ የደረሰው ነገር እንዳይደርስባቸው ራሳችሁን ጥንቃቄ ያድርጉ፣ ለቤተሰቦቻችሁን ጥንቃቄ ያድርጉ።
ዶክተር ፍስሐ ይትባረክ በዚህ በዩናይትድ ስቴትስ ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚሰሩ የተላላፊ በሽታ ሕክምና ስፔሻሊስት ናቸው። ኮሮና ቫይረስ በወይዘሮ ወገን ላይ የታየውን ያህል የሰውነት አካልን ይጎዳል ወይ የሚል ጥያቄ አንስተንላቸዋል።
በመጀመሪያ ለቤተሰቦቿ መጽናናቱን እግዚአብሔር ይሰጣቸው ዘንድ እመኛለሁ። በጣም ያሳዝናል። በተለይ ደግሞ ኢትዮጵያውያን በእንደዚህ ጉዳይ አፌክትድ ሲሆኑ ያው ወገን እንደመሆናቸው በጣም ያሳዝናል። ወደ ኮቪድ ወይም ኮሮና ቫይረስ ስንመጣ ሜይንሊ በደንብ አፌክት የሚያደርገው መጀመሪያ ሳንባን ነው። ያው በትንፋሽ ስለሚተላለፍ መጀመሪያ ሳንባን ነው የሚጎዳው። እንግዲህ ብዙ እንደተባለው እስካሁን ድረስ ማጆሪቲ በሽተኞች ምልክት አይኖራቸውም። በጣም የሚታመሙት እንግዲህ ከ15-20% የሚሆኑት ናቸው። በጣም ሲቪስ ምንድን ነው የሚያመጣው? ኒሞኒያ ወይም ደግሞ የሳንባ ምች ነው የሚያመጣው። ከዛ በኋላ እሱ ደግሞ ትንሽ ኮምፕሊኬትድ ሲሆን ኤአርዲኤስ የሚባል አለ። ሳንባን በጣም በሚጎዳበት ጊዜ አተነፋፈስ ችግራችንና ኦክሲጅን ኤክስቼንጁን ማፌክት ስለሚያደርገው እና ያው ሳምባን በደንብ ሜሜ ሊያፌክት የሚያደርገው ሳምባን ነው። ግን ከሳምባም ውጭ ደግሞ አልፎ ብዙ እስካሁን እንግዲህ ባየካየናቸው ሪፖርቶች ልብንም አፌክት ያደርጋል። ይህ አንዩዥዋል አይደለም፣ አይተነዋል። እንደዚሁም ኩላሊትንም እንደዚሁ ጉዳት ያደርሳል። ኩላሊትንም በትክክል እንዳይሰራ የማድረግ ኢፌክት አለው። ዳይሬክትሊ ሆነ ኢንዳይሬክትሊ ማለት ነው። የደም ዝውውርንም እንደዚሁ አፌክት ያደርጋል። የሚሆንበት ምክንያት ዲአይሲ የሚባል ነገር አለ፣ ወይም ደግሞ ዲሲሚኔትድ ኢንትራቫስኩላር ኮአጉሌሽን የሚባል አለ። ደማችን በትክክል እንዳይዘዋወር ወይም ደግሞ እንዲጓጉል ያደርገው እና የተለያየ ሰውነታችን ክፍል ውስጥ ኢፌክትን እንዲኖሩ ያደርጋል። ስለዚህ ደም በትክክል አይዘዋወርም። ስለዚህ የተለያየ የሰውነት ክፍልን እሱ አፌክት ሊያደርግ ይችላል፣ ከጭንቅላት ከእግር ድረስ። እንግዲህ ስፔሲካሊ ስለ እሷ ኬዙን ትክክል ባላውቅም የድሯ ማበጡ እንግዲህ ከተለያየ ምክንያት ሊሆን ይችላል። ደም በትክክል መዘዋወር ስላልቻለም ሊሆን ይችላል። ወይም ደግሞ አንዳንዴ ልብን አፌክት በሚያደርግበት ጊዜ ልብ በደንብ መስፋት ካልቻለ እሱም የእግር እብጠት ያመጣል። ማንም ሌላ ልብ በሽታ ያለባቸውም ሰዎች ብዙ ጊዜ እግራቸው የማበጥ ምልክት ያሳየዋል እና ከዛ ጋር የተያያዘ ሊሆን ይችላል። ስለዚህ የተለያየ የሰውነት ክፍሎችን አፌክት ያደርጋል። እንግዲህ በደንብ ገና ሳይንሱ ኢቮልቭ እያደረገ ነው ያለው። ገና እንግዲህ 4 ወር የሆነው ነው ኮቪድ ከመጣነ ገና ብዙ ኬዞችን እያጠናን በጊዜው ሁሉ እንግዲህ ልናቅ እንችላለን ምን ምን አፌክት እንደሚያደርግ። ስፔሲካሊ ግን የተለያየ የሰውነት አካልን አፌክት እንደሚያደርግ እየተገነዘብን ያለ ነው። አንዳንድ ሪፖርቶችም ጭንቅላት ዝረት ራሱ አፌክት የሚያደርግበት ለምሳሌ ስትሮክ ወይም ደግሞ ሌላ አይነት ምልክት የሚያመጣበት ሁኔታዎች የታዩበት ጊዜ አለ እና እንግዲህ ኢቮልቭ እንደሚያደርግ ነው እንግዲህ ታይም እናውቃለን ማለት ነው ከጊዜ በኋላ።
የወይዘሮ ወገኔ የቀብር ስነስርዓት ላይ ለመገኘትም ከተፈቀደው 10 ሰዎች ጋር በመሆን ነገ አርብ የቀብር ስነስርዓቷ እንደሚከናወን አቶ ይልማ ነግረውናል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።